ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እያንዳንዷን ቀን እግዚአብሔር አምላካችን በበጎነቱና በፍቅሩ እየመራን እነሆ ደግሞ ለዚህች ለተወደደች ምሽት ዛሬም በፊቱ እንድንቀርብ አግዞናል። ዛሬ በብዙ ነገር ውስጥ አልፈናል ወገኖቼ። እግዚአብሔር ሰላሙን ባያበዛልን፣ እግዚአብሔር ጥበቃውን ባያደርግልን ኖሮ በወደቅን ነበር። እግዚአብሔር ግን እንደ በደላችን አልፈረደብንምና ከተሰማራንበት ካልንበት ስፍራም በሰላም ሰብስቦ ደግሞ አንድ ላይ እነሆ በዚህ በራዲዮናችን ሞገድ እንድንገናኝ ረድቶናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ዛሬም እንግዲህ ባለፈው ምሽት ክፍለ ጊዜ ካቆምንበት ከምዕራፍ ባለፈው ምሽት ክፍለ ጊዜ ጥናታችን ካቆምንበት ከሐዋርያት ሥራ ምዕራፍ 10 ከቁጥር 38 እስከ ምዕራፍ 12 ቁጥር 2 ድረስ ያለውን አንድ ላይ አብረን እንመለከታለን። እስቲ የዕለቱን ዝግጅታችንን ጌታችንን በመባረክ እንዲህ በማለት እንጀምር። ዝማሬ ያገለገለን ወንድማችን እንድሪያስ አባዝን እግዚአብሔር ኑሮውን አገልግሎቱን ይባርክ ይያልን ወደ ለቱ ጸሎታችን እናልፋለን። እናመስግን። ጌታችንና መድኃኒታችን ሆይ ባለፉት ቀናት ሁሉ ከኛ ጋር ስለነበርክ እንደገና ደግሞ ከቃልህ ማድ እንድንካፈል ይህንን እድል ስለሰጠን እጅግ አድርገን እናመሰግናለን።
እግዚአብሔር ሆይ በፊትህ እንገኛለንና በኃይል በድንቅ አሰራርህ ደግሞ ሕይወታችንን ጌታዬ ለውጠ እንድታስተምራት ላንተም እንድንገዛ እኛነታችንን እንድታሸንፍን ለምናሃለን። የሚኖረንን ጊዜ ሁሉ ባርክልን። ይህንን ሁሉ ስለምትሰማ እጅግ አድርገን እናመሰግናለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ጮች ባለፈው ክፍለ ጊዜ ትምህርታችን ካሪያ 10 ምዕራፍ 10 የተመለከትነው አብይ ጉዳይ ቢኖር ስለ ሮማዊ መኮንን ስለ ቄርኖሊዮስ ለውጥ ነበር። በመጨረሻ ላይ ቄርኖሊዮስ ጴጥሮስን ቤቱ አስጠርቶ እንዳነጋገረውና ጴጥሮስም ደግሞ መልስን እንደሰጠው መመልከታችን ይታወሳል። በመጨረሻም ጴጥሮስ አፉን ከፍቶ ለቄርኖሊዮስና ከርሱ ጋር ለነበሩት እንዲያል እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በርሱ የተወደደ እንደሆነ በእውነት አስተዋልኩ ይላል። ንግግሩን ለቄርኖሊዮስና ከሱ ጋር ላሉት አበክሮስ ይነግራቸው ከቁጥር 34 እስከ 37 መመልከታችን ይታወሳል። እንግዲህ ወዳጆቼ ዛሬም ደግሞ ባለፈው ጊዜ ካቆምንበት ስፍራን ጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 10 ከቁጥር 38 እስከ 40 ያለውን ስፍራ ተመልከቱ። ሐዋርያት ሥራ ምዕራፍ 10 ከቁጥር 38 እስከ 40 ወዳጆች ጴጥሮስ ለቄርኖሊዮስ የኢየሱስ ክርስቶስን ታላቅነት ከተናገረ በኋላ ቄርኖሊዮስና አብሮት የተሰበሰቡት ሰዎች ስለ ናዝሬቱ ኢየሱስና ስለ መጥምቁ ዮሐንስ ጠቃሚና አስፈላጊ የሆኑ ዕውቀቶችን ተማሩ። እንዲህ ይላል ቃሉ፣ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባ፣ እርሱም መልካም ያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከርሱ ጋር ነበረና እኛም በአይሁዳ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው እያለ ይመሰክርላቸዋል። እዚህ ላይ ስምዖን ጴጥሮስ ያደረገውን ልብ ብላችሁ ተመልከቱ። ከዚህ በፊት በዚያ ምድር የተደረገውን ያውቃሉ ብሎ ስለገመተ ስለ ክርስቶስ ኢየሱስ ያለውን እውነታ ሁሉ ነገራቸው። ስለ ኢየሱስ በእንጨት ላይ መሰቀልና በሦስተኛው ቀን መነሳት ሲነግራቸው ግልጽ አድርጎ ነበር የተናገረው። እግዚአብሔርም ከሙታን መካከል እንዳስነሳው አሳያቸው። ወንጌል ማለት እንግዲህ ወዳጆቼ ይህ ነው። እኛም ከዚህ ውጪ እንድናደርግ አልታዘዝንም። ዛሬ የምናነባቸው ጽሑፎችና የሚሰበኩልን ስብከቶች የሚያወሩት ነገር ቢኖር ስለ ክርስቶስ መሞትና መቀበር ብቻ ነው። ነገር ግን የወንጌል ማዕከላዊና ምብርት የክርስቶስ ትንሣኤ ነው ወዳጆቼ። ይህ ትንሣኤ በሐዋርያት ሥራ ላይ እንዴት ሲሰበክ እንደነበረ ተመልክተናል እያየንም። በየስብከቱ ሁሉ የክርስቶስ ትንሣኤ ካልተነገረ፣ ካልተሰበከ፣ ካልተመሰከረ ወንጌል አልተሰበከም ማለት ይቻላል። መጀመሪያውም መጨረሻውም ይሄ ነው። ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት ሞተ፣ ተቀበረ፣ በሦስተኛውም ቀን ሞትን እንድል አድርጎ ተነሳ የሚለው ነው ሙሉ የሆነ ወንጌል። ይህም ክንውን በሰው ልጆች ታሪክ ዘንድ ተዘግቦ ያለ ነው። ከተነሳው ኢየሱስ ጋር ያለህ መልካም ኅብረት ዘላለማዊ መድረሻህን ይወስነዋል ወዳጄ ሆይ። መጽሐፍ እንደሚለው እርሱ ስለ ኃጢአታችን ሞተ፣ እኛንም ለማጽደቅ ሞትን ድል አድርጎ ተነሳ ይላል። ሮሜ ምዕራፍ 4 ቁጥር 5ን በኋላ ተመልከቱ። አሁን ደግሞ አለፍ ብለን ሐዋርያት ሥራ ምዕራፍ 10 ከቁጥር 41 እስከ 43 ያለውን አብረን እናነባለን። ይገለጥም ዘንድ ሰጠው፣ ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከርሱ ጋር የበላን የጠጣንም እኛ ነን። ለሕዝብ ምንድን ሰብክና በዮሐንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። የጴጥሮስን ድካምና ስህተት መናገሬን ታስታውሱ ይሆናል። ከዚህ ቀደም ወዳጆቼ የዚህ ሰው ድካም አሕዛብን መናቁ ነበር። ይህ ደግሞ በአይሁድነትና ባህል ውስጥ በኖረ ሰው ውስጥ ቢገለጽ አያስደንቅም። አሁን ግን የሰበከው ኢየሱስ ክርስቶስ ለሰው ሁሉ ኃጢአት እንደሞተ ከሙታንም መካከል እንደተነሳ በርሱም ለሚያምን ሁሉ የኃጢአትን ስርየት እንደሚሰጥ ነው። ዛሬ ለሰዎች ይህንን አይነት መልእክት እስካልነገርናቸው ድረስ ወንጌልን ሰበክን ማለት አንችልም ወዳጆቼ። ይህንን በደንብ አድርጋችሁ ማስተዋል አለባችሁ። ከቁጥር 44 እስከ 48 ያለውን ተመልከቱ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስም የሚጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። ጴጥሮስም አሕዛብ መንፈስ ቅዱስን በመቀበላቸው ተደነቀ። መንፈስ ቅዱስን መቀበላቸውን በልሳን በመናገር አስተዋወቁ። በልሳንም አፋቸውን ሞልተው ሲናገሩ ሕዝቡ ሁሉ ይሰማ ነበር። የሚሰሙትም ልሳን ለጴጥሮስና አብሮን ለነበሩ ሰዎች እግዚአብሔር አሕዛብን እንዳዳነና መንፈሱን እንደሞላ ማረጋገጫ ሆናቸው። በኋላ ላይም ጴጥሮስ አሕዛብ እንዴት ወደ ጌታ እንደመጡና እግዚአብሔር እንደተቀበላቸው ይህን ማስረጃ አድርጎ በመጥቀስ ሲናገር እንመለከታለን። የሐዋርያት ሥራ ምዕራፍ 11 ከቁጥር 17 እስከ 18 ያለውን ወደፊት እንመለከታለን። በሐዋርያት ሥራ ምዕራፍ 15 ከቁጥር 7 እስከ 11 ባለው ስፍራ ጴጥሮስ እንደገና ይህንኑ ሁኔታ በመጥቀስ እግዚአብሔር አይሁድን እንደተቀበለ ሁሉ አሕዛብን መቀበሉንና መንፈሱን ማውረዱን በክርስቶስ ኢየሱስ ጸጋ በኩልም መዳንን እንደሰጣቸው ሲናገር እናያለን። ለኛ ወዳጆቼ በአይሁድና በአሕዛብ መካከል ያለው ልዩነት ብዙም አይገባንም። ነገር ግን በዚያን ጊዜ የነበሩ አይሁዶች ኢየሱስ እስኪነገራቸው ድረስ አሕዛብ ፈጽሞ አይድኑም ብለው ነበር የሚያምኑት። ነገር ግን በቄርኔሌዎስ ቤት የነበሩ አሕዛብ በሙሉ ዳኑ፣ በውሃም ተጠመቁ። እንደገና እስቲ የሐዋርያት ሥራ የዘገባቸውን ሦስት ወሳኝ የሆኑ ሰዎችን ላሳያችሁ። የመጀመሪያው ኢትዮጵያዊ ጃንደረባና የሐም ነገድ መሆኑን፣ ሁለተኛው ደግሞ የጤርሴሱ ሳውል ሲሆን የሴም ነገድ መሆኑን፣ ሦስተኛው ቄርኔሌዎስ የያፌት ነገድ መሆኑን ነው። በእነዚህ ሰዎች ለውጥ ውስጥ መንፈስ ቅዱስ በቃሉና በልጆቹ በመጠቀም ትልቁን አገልግሎት አድርጓል። እንግዲህ የተከበራችሁ አድማጮች የሐዋርያት ሥራ ምዕራፍ 10 ጥናታችን በዚሁ ላይ ያበቃል። በእውነት እግዚአብሔር ለእያንዳንዳችን ሕይወት የሚተርፈውን ታላቅ ንቁም ነገር እንዳተረፈልንና እንዳስተማረን እምነታችን። ከዚህ በመቀጠል ደግሞ ጌታ በረዳን መጠን የምዕራፍ 11ን ትምህርት አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 11ን ተመልከቱ። ወዳጆቼ በዚህ ምዕራፍ 11 የምንመለከተው አብይ ሐሳብ ጴጥሮስ ለአገልግሎቱ ያደረገውን ተጋድሎና የወንጌልን ወደ አንጾኪያ መድረስ ነው። ደግምላችኋል፣ ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በሐዋርያት ሥራ ምዕራፍ 11 የምንመለከተው አብይ ሐሳብ ጴጥሮስ ለአገልግሎቱ ያደረገውን ተጋድሎና የወንጌልን ወደ አንጾኪያ መድረስ ነው። ወዳጆች የጴጥሮስ በቄርኔሌዎስ ቤት ውስጥ መገኘትና የአሕዛብ የእግዚአብሔርን ቃል መቀበል በኢየሩሳሌም በሚትገኘው ቤተ ክርስቲያን ውስጥ ደስታን የፈጠረ አይመስልም። ስለዚህ ጴጥሮስ ስላደረገው ነገር በቤተ ክርስቲያን ተገኝቶ ያስረዳና ራሱን እንዲከላከል ሲጠየቅ እንመለከታለን። ይህ ሁኔታ ለጴጥሮስ አስቸጋሪ ቢሆንም ለሆነው ነገር ይቅርታ የሚጠይቅ አይመስልም። አንጾኪያም የአሕዛብ ቤተ ክርስቲያን ማዕከላዊ ስፍራ እየሆነች ሄደች። ጴጥሮስ አገልግሎቱን በሚመለከት ያደረገውን ተጋድሎ ከቁጥር 1 እስከ 3 እስቲ እንመልከት። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደ ተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ወደ አልተገረዙ ሰዎች ገብተ ከነርሱ ጋር በላህ አሉት። ክሱን ተመልከቱ። በመካከላቸው መከፋፈልና ጥርጥር ሆነ። ጴጥሮስ ያደረገው ድርጊት ለአይሁድ ችግር እንደፈጠረባቸው እንመለከታለን። በርግጥ ጴጥሮስን አስቀድሞ ከእርሱ ጋር ከመነጋገሩ በፊት ብንጠይቀው የተደረገው ነገር ችግር የሚፈጥር ነገር እንደሆነ ይነግረን ነበር። ለነርሱም ይቅርታን በማድረግ ወደ አዛብ ቤት ለመግባት ራሱ ፈቃደኛ ለመሆኑን ነገር ግን የእግዚአብሔር መንፈስ ሂድ እንዳለውና እንደሄደ ለዚህም ተጠያቂ የሚሆነው እግዚአብሔር መሆኑን አስረዳቸው። እስቲ አለፍ ብለን እንመልከት። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው እንዲህም አለ፣ እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት አራት እግር ያላቸውን የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየሁ እያለ ከቁጥር 4 እስከ 6 ያስረዳቸዋል። ጴጥሮስን ስናዳምጠው አሁንም ቢሆን በእግዚአብሔር ትእዛዝ እየተደነቀ እንዳለ እንመለከታለን። አለፍ ብላችሁ ከቁጥር 7 እስከ 15 ያለውን ሰፋ ያለውን ክፍል በኋላ ተመልከቱ። አሁን ስምዖን ጴጥሮስ ወደ አእምሮ የመጣውን ይነግረናል። ከቁጥር 16 እስከ 17 ያለውንም እንዲሁ ተመልከቱ። እንዲህ ይላል፣ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለውም የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ለእኛ ደግሞ እንደ ሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበርኩ ይላቸዋል። የልሳን መሰጠት ዓላማ እግዚአብሔር መንፈሱን በአሕዛብ ላይ ማውረዱን ለጴጥሮስ ማስረጃ ይሆን ዘንድ ነበር። ይህ ባይሆን ኖሮ ጴጥሮስ አሕዛብን እግዚአብሔር በመንፈሱ ማጥመቁንና ወደ ክርስቶስ አካል መጨመሩን በምን ይረዳ ነበር? እስቲ ቁጥር 18 እናንብብ። ይህን በሰሙ ጊዜ ምዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ ይላል። ይህንን የጴጥሮስ ንግግር ሰምተው በጨረሱ ጊዜ ሁሉም ዝም አሉ። ምክንያቱም እግዚአብሔር ባደረገው ነገር ላይ እነርሱ የሚቃወሙትም ሆነ የሚጨምሩት አንዳች ነገር አልነበራቸው። ስለዚህም እግዚአብሔርን አከበሩ። ይህ ቀን ታላቅ ቀን ነበር። ወንጌልንም ለአሕዛብ ለማድረስ በር የከፈተበት ቀን ሆነ። ከዚህ በኋላ ነው እንግዲህ ወንጌል እስከ ምድር ዳር ድረስ ሊሰበክ ጅማሬን ያገኘው። ከዚህ በመቀጠል ደግሞ ወንጌል በአንጾኪያ ምን ይመስል እንደነበረ እንመለከታለን። ከቁጥር 19 እስከ 20 ያለውን ተመልከቱ። በስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር። ከእነሱ ግን የቆጵሮስና የቄረና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል። እንደምታስታውሱት አድማጮቼ፣ እነዚህ የግሪክ ሰዎች የተባሉት አይሁዶች ነው። ነገር ግን የግሪክ ባህል ያላቸውና የግሪክን ቋንቋ ይናገሩ የነበሩ ሰዎች ናቸው። ስለዚህም አሁንም የምንመለከተው ወንጌልን ይሰብኩ የነበረው ለአይሁድ ሰዎች ብቻ ነው። የጌታም እጅ ከነርሱ ጋር ነበረ። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወራሉ። ወሬውም በኢየሩሳሌም ባለችው ቤተ ክርስቲያን ስለ እነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት የሚለውን ደግሞ ከቁጥር 21 እስከ 22 ባለው ስፍራ ላይ እናገኛለን። በአንጾኪያ ታላቅ የሆነው የእግዚአብሔር መንፈስ ይነቃነቅ ነበር። ይህንንም ደግሞ በኢየሩሳሌም የምትገኘው ቤተ ክርስቲያን ስለ ሰማች በርናባስን ወደ አንጾኪያ ላከችው። አሁን እየተመለከትን ያለነው አንጾኪያ ሁለተኛው የቤተ ክርስቲያን መናኸሪያ መሆኗን ነው። ቤተ ክርስቲያንም ማዕከሏን በኢየሩሳሌም ከማድረግ ይልቅ በአንጾኪያ ማድረግን የወደደች ነው የምትመስለው። ከቁጥር 23 እስከ 24 ያለውን ስፍራ ስንመለከት ስለ በርናባስ የተነገረው ነገር እጅግ የሚያስደንቅ ነበር። ይህ ሰው መልካም፣ መንፈስ ቅዱስና እምነት የሞላበት ሰው ነበር። ወገኖች ሆይ ሁሉም ክርስቲያኖች ለምን መልካም ሰዎች ሊሆኑ እንደማይችሉ ዘወትር አይገባኝም። በርናባስ በዚህ ስፍራ ላይ የቤተ ክርስቲያን መጋቢ እንደሆነ ነው የምንረዳው። በዚያም ዘወትር መስበክና ማስተማር ጀመረ። ምእመኑም ከዕለት ወደ ዕለት እያደገ ብዙ ሕዝብም ወደ ጌታ እየተጨመሩ ሄዱ። ቤተ ክርስቲያንም ባደገችና በሰፋችበት ወቅት ረዳት መጋቢ አስፈለገው። ይህንን ሰው ከየት እንደሚያገኝ አውቆ ነበር። እስቲ ከቁጥር 25 እስከ 26 ያለውን እኔ በርናባስም ሳውልን ሊፈልግ ወደ ጤርሴስ ወጣ። ባገኘውም ጊዜ ወደ አንጾኪያ መጣው።
በቤተ ክርስቲያንም አንድ ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ የሚለውን ቃል እናገኛለን። በርናባስ ወዳጆቼ ሳውልን ሊፈልግና ሊያመጣ ወደ ጤርሴስ ሄደ። ባገኘውም ጊዜ ይዞት ተመለሰ። በአንድ ላይም መንጋውን በማስተማር በአንድ ላይ ደከሙ። በዚህ በአንጾኪያ አማኞች በሙሉ ክርስቲያን ተባሉ። እኔ እንደምገምተው ይህ ስም የተሰጣቸው ከሌላ ነገር ጋር ተያይዞ ሳይሆን የክርስቶስ ተከታዮች ናቸው ከሚል የተነሳ ይመስለኛል። ይህም ስም ከዚያን ጊዜ ጀምሮ እስከ ዛሬ በክርስቶስ ኢየሱስ ለሚያምኑት መጠሪያ ሆነ። እግዚአብሔር ይመስገን ይህን የመሰለ ስም ስላገኘን። ከቁጥር 27 እስከ 30 ያለውን ተመልከቱ። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ ቅዱስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲህም ደግሞ አደረጉ። በበርናባስና በሳውልም እጅ ወደ ሽማግሌዎቹ ሰደዱት ይላል። በዚህ ዘመን ስለ ተፈጠረው ረሃብ በዓለም ታሪክ ውስጥ ተዘግቦ ይገኛል። ረሃቡ በሁሉም ዘንድ ነበር። ነገር ግን እጅግ የከፋው በወቅቱ በስደት ላይ ባለችውና መከራ በበዛባት በኢየሩሳሌም ቤተ ክርስቲያን ላይ ነበር። በዚያም ወቅት አስቸኳይ እርዳታ ያስፈልጋቸው ነበር። በጥንታዊቷ ቤተ ክርስቲያን ውስጥ የነበረ ቤተሰባዊ መንፈስ፣ መተሳሰብና የፍቅር ትስስር እጅግ የሚያስቀና ነበር። እንደምታስታውሱት ሳውል የተባለው ሰው ከመለወጡ በፊት በኢየሩሳሌም የነበረችውን ቤተ ክርስቲያንን በከፍተኛ ጥላቻ ተነሳስቶ ያሳድድ ነበር። ዛሬ ግን ተለውጦ በፊት ይጠላትና ያሳድዳት የነበረችውን ቤተ ክርስቲያን በራሱ እጅ ሲረዳ ማየቱ እንዴት ያስደንቃል! ወገኖቼ፣ ክርስትና ማለት ይህ ነው። ከዚህ ውጪ ክርስትና አለ ቢሉኝ ለእኔ ምንም አይገባኝም። አንዳችን የሌላውን ሸክም ካልተሸከምንና ካልተረዳዳን ክርስቲያኖች አይደለንም። በዚህ ሕይወት እየኖርን የወንድሞቻችንንና የእህቶቻችንን ሸክም የማንሸከም ከሆነ በእውነት ወዳጆቼ ገና መንፈሳዊ ብዙ ለውጥ የሚያስፈልገን የቤተ ክርስቲያን ደንበኞች ነን ማለት ነው። እግዚአብሔር የሌሎችን ሸክም የምንሸከምበትን ዐይነት ሕይወት ይስጠን።
ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ከሚጠፉት ወገኖች ልብህ ያዝንብሃል ወይ? ለፋታቸው ተሰምቶ እምነት ጸልያለ በራስህ ተመክተ በስተ መስመር ላይነ ለሞት ጎዳና ላይ ሆነው ወደ ሞት ሲያዘግሙ ልብህ ሲያዝንብሃል ወይ? ይሰማሃል ወይ ሸክሙ? ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ልፋታቸው ተሰምቶ አዝነት ጸል ያለ ራስ ተመክተ ወይስ በመፈድ ላይነ? አንተስ በመጀመሪያ ነበርክ ከየት መጣ? በከንቱ ስትሮስ ስትፋዝ ኢየሱስ ነው የጠራ። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ልፋታቸው ተሰምቶ አዝነት ጸል ያለ ፍራትን ተመክተ ወይስ በመፍረድ ላይነ? ጌታ እንደ ሞተላቸው ስለ እነርሱ ተጎድቶ አንተ ዝም ካልክ ወንድሜ ማን ይናገራል ከቶ? ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ልፋታቸው ተሰምቶ
ስለዚህ ዝማሬ እግዚአብሔር የተመሰገነ ሆነት ዝማሬ የጥንት አይነት ህይወት ያለው ዝማሬ መዝሙሩም ከተዘመረ ከ25 እስከ 30 ባሉት ዓመታት ሲቆጠራል። ዛሬ ይህንን አይነት ዝማሬ ማንንም ሊያሰማን አልቻለም። ወዳጆቼ የሌላውን ሰው ሸክም መሸከም የሌላውን ወንድም ማለትም የሌሎች እህቶችን ሸክም መሸከም ማለት ትልቁ ክርስትና ይሄው ነው። በእውነት የሐዋርያ ሥራን መጽሐፍ ስናጠና አንዱ ወንድም እንደተናገረው በአበቦች መካከል የነፋስን ሽውታ እየተቀበለ የሚዝናናን ሰውን መስላለን። እግዚአብሔር በእውነት ይህንን የመሰለ ትምህርት በሐዋርያቱ በኩል ስላስተላለፈልን እጅግ አድርገን እናመሰግነዋለን። የተከበረ የተመሰገነም ይሁን። እንግዲህ አድማጮች አሁን አለፍ ብለን ደግሞ ጌታ በረዳን መጠን የሐዋርያ ሥራ ምዕራፍ 12ን ትምህርት አብረን እንመለከታለን። በዚህ ምዕራፍ የያዕቆብን ሞትና የጴጥሮስን መታሰር በዋናነት እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በሐዋርያ ሥራ ምዕራፍ 12 ውስጥ የያዕቆብን ሞትና የጴጥሮስን መታሰር በዋናነት እንመለከታለን። በዚህ ምዕራፍ በሄሮድስ አግሪጳ አገዛዝ ዘመን ስለ ተነሳው ስደት እንዲሁም ስለ ያዕቆብ መገደልና የጴጥሮስ መታሰር በእግዚአብሔርም ተአምር ከእስር መውጣቱን እናያለን። የሄሮድስ በእግዚአብሔር ፍርድ መሞት የቤተ ክርስቲያንን ስደትና እድገት እንዲሁም የእግዚአብሔር ቃል እየሰፋ መሄዱንም አክለን እንመለከታለን። ስለ ያዕቆብ ሞት የሚያወሳውን ክፍል ከቁጥር 1 እስቲ እንመልከት። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ ባንዳዶቹ ላይ እጁን ጫነባቸው ይላል። ንጉሥ ሄሮድስ ማለት ሄሮድስ አግሪጳ አንደኛ ሲሆን የታላቁ ሄሮድስ የልጅ ማለት ነው። ይህ ታላቁ ሄሮድስ የተባለው ኢየሱስ በተወለደ ጊዜ ተፈልጎ እንዲገደል ያዘዘ ሰው ነው። ለእግዚአብሔር ጠላት ሆኖ የተነሳ እንደዚህ አይነት ቤተሰብ በወቅቱ ፈጽሞ አልነበረ። እስከምናውቀውም ድረስ ከሄሮድስ ቤተሰብ እንኳን ወደ እግዚአብሔር የተመለሰ አልነበረ። እስካሁን እንዳየነው ለቤተ ክርስቲያን ጠላትና አሳዳጅ ሆነው በሰፊው የተነሱት የሃይማኖት መሪዎች የነበሩ በተለይም ሰዱቃውያን እንደሆኑ እናስታውሳለን። አሁን ግን የማሳደዱ ሁኔታ ተቀይሮ ከሃይማኖት መሪዎች ወደ መንግስት መሪዎች ሲሸጋገር ከሃይማኖት ይልቅ የፖለቲካ ይዘት ሲኖረው እንመለከታለን። ምናልባት ሄሮድስ ይህንን ስደት በክርስቲያኖች ላይ ያስነሳው በሌሎች ተጽዕኖ ሊያሳድሩበት በሚችሉ ቡድኖች ዘንድ ተሰሚነትና ተቀባይነት እንዲኖረው አስቦ ሳይሆን አልቀረም። ስለዚህም በቤተ ክርስቲያን መሪዎች አማኞች ላይ ብርቱን እጁን ጫነባቸው። ቁጥር 2 ዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። እውነታው በግልጽ እየወጣ መጣ። ያዕቆብን በሰይፍ በጭካኔ ገደሉ። ስለ እምነቱ ሲል ከሞቱት ውስጥ እርሱ ሁለተኛ ሆነ። አስተዋላችሁ? ስለ እምነቱ ሲል ከሞቱት ውስጥ በሰይፍ የሞተው ያዕቆብ ሁለተኛ ሰው ነው ማለት ነው። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ነገ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና እደሩ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።